የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሰኞ መጋቢት 7 2012 ዓ.ም ምረት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለምሽቱ ከመሰማቸው ጥንቅሮች መካከል
ስብሰባዎች ግን ለጊዜው እንዲገቱ የወሰነን መሆኑን፣ ኮንፈረንሶች፣ ስፖርት ማዘውተሪያ ቦታዎችና ስፖርት አንስካሲዎች ፕሪሚየር ሊጉን ጨምሮ ለሁለት ሳምንታት እንዲቆሙ የተወሰነ ሲሆን፣ ትምህርትን በሚመለከት በኢትዮጵያ ደረጃ ሃይ ስኩሎች ከዛሬ ጀምሮ ለሁለት ሳምንታት እንዲዘጉ፣
ኢትዮጵያ የኮሮና ቫይረስ ስርጭትን ለመግታት ትምህርት ቤቶችን ጨምሮ ሰፊ ህዝብ የሚሳተፍባቸውን ህዝባዊ እንቅስቃሴዎች አግዳለች ዘገባለን። በተያያዘ በተለያዩ የሀገሪቱ ቋንቋዎች ኮሮና ቫይረስን የተመለከቱ የግንዛቤ ማስጨበጫ የቪዲዮ ማስታወቂያዎችን በራሳቸው ተነሳሽነት እየሰሩ የሚገኙ ወጣቶችን ስለ እንቅስቃሴያቸው አነጋግረናል። በምሽቱ ይደመጣል። አጫጭር የስፖርት ዘገባዎችም አሉን። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ሀብታሙ ስዩም እንደሚከተል ያሰማናል።
አመሰግናለሁ ኤደን። ከመካከለኛው ምስራቅ አገራት እንደመጣ የተነገረለት የኮሮና ምልክት ታይቶበታል የተባለ ወደ ለይቶ ማቆያ የተወሰደ ሳለ በማምለጥ ደቡብ ወሎ ለጋምቦ ወረዳ ሊገባ ሲል በቁጥጥር ስር የዋለው ግለሰብ በተደረገለት ምርመራ ከቫይረሱ ነጻ መሆኑ ተረጋግጧል። ከግለሰቡ ጋር አውቶቡስ ውስጥ የነበሩ ከሰባ በላይ ግለሰቦችም ወደ ቤተሰቦቻቸው እንዲቀላቀሉ መፈቀዱን የዞኑ ጤና መምሪያ ኃላፊ አንተነህ ደምላሽ ለአሜሪካ ድምጽ በስልክ ገልጸዋል። የግለሰቡ ነጻ መሆን በርካቶችን ያረጋጋ ሲሆን፣ ወደፊት ግን በመከላከል ሂደት ውስጥ ለሚስተዋሉ ችግሮች የሚመለከተው አካል ዘላቂ መፍትሄ እንዲያስቀምጥ ተጠይቋል። ተጠርጣሪው ግለሰብ ትናንት ለጋምቦ አካባቢ በቁጥጥር ስር ከዋለ በኋላ ወደ አዲስ አበባ ተልኮ ምርመራ ተደርጎለታል። ዘገባው የመስፍን አራጌ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ዓለም አቀፍ ወረርሽኝና ስጋት የሆነውን የኮሮና ቫይረስ አስመልክቶ ምክርና የጥንቃቄ መልእክት ለምእመናን አስተላልፈዋል። ሁሉም እንደየእምነቱ ፈጣሪን በመለመን ጸሎት እንዲያደርግ ጥሪ አድርጓል። የሃይማኖት አባቶችን የጋራ መግለጫ በጽሑፍ ያነበቡት ሊቀ ትጉሃን ቀሲስ ታጋይ ታከለ የማህበረሰብ አኗኗርና ባህል ለዚህ አይነቱ የቫይረስ ስርጭት ምቹ እንደሚሆን ተገንዝበን በኃጢአት ብዛት የመጣብንን ፈተና ለመሻገር ሁላችንም ጥንቃቄ ልናደርግ ይገባል ብለዋል። ዘገባው የሙክታር ጀማል ነው። በርካታ ክፍለ ግዛቶች የንግድ ድርጅቶችን በትዕዛዝ መዝጋት በጀመሩባት በዩናይትድ ስቴትስ ወትራዊ የኑሮ እንቅስቃሴዎች ቀጥ ብለዋል። የዋል ስትሪት የኒውዮርክ የአክሲዮን ገበያም ዛሬ ጠዋት አሽቆልቁሏል። የሀገሪቱ የማዕከላዊ ባንክ ከአንድ ቀን ቀደም ብሎ ከወትሮ ለየት ያለ እርምጃ ቢወስድም የ500 ትላልቅ ኩባንያዎችን አክሲዮን ክንዋኔ የሚከታተለው S&P 500 ገበያው በተከፈተ በሰከንዶች ውስጥ የ8% የዋጋ ውድቀት አሳይቶ የንግድ እንቅስቃሴው ወዲያውኑ ለ15 ደቂቃዎች ተቋርጧል። ገበያው እንደገና ሲቀጥል እንደገና የዋጋ ውድቀት አሳይቷል። ይህ በእንዲህ እንዳለ ዓለም አቀፉ የኮሮና ቫይረስ ወረርሽኝ በዓለም ዙሪያ የኩባንያዎች ገቢን ይመታል የሚለው ስጋት በገነነበት በዚህ ሰዓት ማዕከላዊ ባንኩ ትናንት አጣዳፊ እርምጃ ወስዶ የወለድ መጠኑን ወደ ዜሮ ገደማ ዝቅ አድርጎታል። ኤደን፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው።
አመሰግናለሁ ሀብታሙ። የካፒና ጉዟችን ይቀጥላል። ኤደን ገረመው ያስተናገድኳችሁ አመሻለሁ። አሁን ወደ ቀዳሚው የዕለት ርዕሳችን እንሻገር። ኢትዮጵያ የኮሮና ቫይረስ ስርጭትን ለመግታት ትምህርት ቤቶችን ዘግታለች፣ ስፖርታዊ ውድድሮችና በርካታ ህዝብ የሚሳተፍባቸውን ክንዋኔዎችን ማግዳለች። ጠቅላይ ሚኒስትር አብይ አህመድ ይህንን ህዝባዊ እርምጃ ይፋ ያደረጉት በአገሪቱ የኮሮና ቫይረስ የተያዙ ሰዎች ቁጥር 5 መድረሱንም ይፋ በማድረግ ጭምር ነው። ቫይረሱን ለመከላከልም ጥንቃቄ ተሞላበትና በውቀት ላይ የተመሰረተ መንገድ እንደሚያስፈልግ ጠቅላይ ሚኒስትሩ አሳስበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ኢትዮጵያ የኮሮና ቫይረስ ያለበት የመጀመሪያ ሰው በግዛቷ መገኘቱን ይፋ ያደረገችው ባለፈው አርብ ነው። ከዚሁ የ48 ዓመት ጃፓናዊ ጋር ንክኪ የነበራቸውን ሰዎች ለይቶ በማስቀመጥም ስትከታተል ቆይታለች። ከመካከላቸው 3ቱ ማለትም 2 ጃፓናውያንና 1 ኢትዮጵያዊ ቫይረሱ እንዳለባቸው መረጋገጡን ደግሞ በትናንትናው ዕለት ይፋ ያደረገችው ጠቅላይ ሚኒስትር አብይ አህመድ በዛሬው ንግግራቸው እንደጠቆሙት ደግሞ በኢትዮጵያ ቫይረሱ ያለባቸው ሰዎች ቁጥር ዛሬም ጨምሯል። እናም ኮሮና ዓለም አቀፍ ወረርሽኝ ሆኖ በታወጀ በቀናት ውስጥ ኢትዮጵያም ስርጭቱን ለመክታት እርምጃዎችን ማፋጠን ጀምራለች። ቫይረሱ ከገባባቸው 28 የአፍሪካ ሀገራት አንዷ የሆነችው ሀገር ዛሬ ደግሞ እንቅስቃሴዎችን የገደቡትን ትምህርት ቤቶችን የዘጉትን ተቀላቅላለች። ዛሬ በብሔራዊ ቴሌቪዥን ብቅ ያሉት ጠቅላይ ሚኒስትር አብይ አህመድ ይህንኑ ይፋ ያደረጉት
ኢትዮጵያ ውስጥ ሰፋ ያለ ቁጥር ያለው ስብሰባ የሚያካሂዱ የመንግስትም የግልም ተቋማት ስብሰባ ለሚቀጥሉት 2 ሳምንታት ለውጥ ተገንዝበን አዲስ መረጃ እስክናመጣ ስብሰባዎች እንዲቋረጡ፣ ምናልባት ቁጥራቸው አነስ ያለ እና ለቁጥጥር የሚመች ንጽህናቸው ለመቆጣጠር የሚመች ስብሰባዎች ካሉ በጤና ጥበቃ እውቅናና ክትትል የሚደረጉ ሲሆን ከዚያ ውጭ ያለው ስብሰባዎች ግን ለጊዜው እንዲገቱ የወሰነን መሆኑን፣ ኮንፈረንሶች፣ ስፖርት ማዘውተሪያ ቦታዎችና ስፖርታዊ እንቅስቃሴዎች ፕሪሚየር ሊጉን ጨምሮ ለሁለት ሳምንታት እንዲቆሙ የተወሰነ ሲሆን ትምህርትን በሚመለከት እስካሁን ባለው መረጃ ወጣቶች፣ ታዳጊዎችና ህጻናት በቫይረሱ የመጠቃት እድላቸው በጣም ውስን መሆኑን የተገነዘበን ቢሆንም በእኛ የአኗኗር ዘዬ ተማሪዎች ተሰብስበው ትምህርት ቤት ከዋሉ በኋላ ወደ ወላጆቻቸው ጋር ስለሚመለሱ የትራንስፖርት ሁኔታ ችግር ስላለበት እነሱን የሚገል የሚያጠፋ ባይሆንም ሌሎች ሰዎች ላይ እንዲዛባ ሊያደርግ ስለሚችል በኢትዮጵያ ደረጃ ሀይ ስኩሎች ከዛሬ ጀምሮ ለሁለት ሳምንታት እንዲዘጉ የወሰነ ሲሆን ዩኒቨርሲቲዎች በያሉበት ካምፓስ እንዲቆዩ፣ በያሉበት ካምፓስ አስፈላጊው የጤና የንጽህና እና ክትትል ስራዎች እንደሚሰራ፣ የትምህርት ስርዓቱን በሚመለከት በተለያየ መንገድ የትምህርት ሚኒስቴር የሚያወጣው መመሪያ መሰረት በሩማቸው ሆኖ መማር የሚችሉባቸውን መንገዶች ለማመቻቸት የከፍተኛ ትምህርት ሚኒስቴር የሚያወጣቸውን መመሪያዎችና አሰራሮች እንዲከታተሉ፣ እነሱን ካሉበት መበተኑ ግን ተጨማሪ አደጋ ሊያስከትል ስለሚችል እዛው ኮንቴን ማድረግ እና ጤናቸውን መጠበቅ ይበልጥ የተሻለ መሆኑን የተግባባንበት ሲሆን የሃይማኖት ተቋማት የሚያደርጓቸውን ሰብሰብ ያለ የአምልኮ ስርዓት ለሚቀጥሉት 2 ሳምንታት ከግምት ውስጥ አስገብተው ቢቀንሱ ወይም ሌላ መንገድ ቢከተሉ የሚሻል መሆኑን፣ በሃይማኖት ተቋማት፣ በስፖርት፣ በትምህርት ቦታ ሰዎች ሰብሰብ ብለው ጥንቃቄ በጎደለው መንገድ በሽታው እንዳይዛመትና የሞት አደጋው ውስን እንኳ ቢሆን በሰዎቻችን ላይ ፍርሃትና ጥርጣሬ ስለሚያነግስ በሽታውን ለመከላከል እንድንችል እንደዚህ አይነት መድረኮች መቀነስ አስፈላጊ እንደሆነ ታምኑበታል።
በኢትዮጵያ የኮሮና ቫይረስ ያለባቸው ሰዎች ቁጥር እስከ ትናንት ከነበረው በአንድ ከፍ ማለቱንም የኢትዮጵያው ጠቅላይ ሚኒስትር አብራርተዋል።
ወደኛ ማገር ሲመጣ እስካሁን 5 ሰዎች በቫይረሱ መጠቃታቸውን ያረጋገጠን ሲሆን ከነዚህ ውስጥ 3ቱ የውጭ ዜጋ ናቸው። አንደኛው እነዚህን በትራንስፖርት ሲረዳ የነበረ ኢትዮጵያዊ ነው። ሌላው በዱባይ ነዋሪ የሆነና ከዱባይ የመጣ ኢትዮጵያዊ ነው። እነዚህ 5 ሰዎች ያሉበትን ስታተስ ለመገንዘብ ሙከራ ስናደርግ 5ቱም በሚያሰጋ ሁኔታ ላይ የሌሉ ምልክቱ ብቻ የታየባቸው፣ በተለይ ደግሞ ኢትዮጵያውያኑ ከፖዚቲቭ ከመሆናቸው በላይ ተጋኖ የሚታይ እና ለሕይወታቸው አደጋ የሚያስከትል ነገር እስካሁን እንዳልታየ ለመገንዘብ ተችሏል። ከዚህ አንጻር መላው የኢትዮጵያ ሕዝብ እንዲገነዘብ የሚያስፈልገው የኛ የአኗኗር ሁኔታ ጉንፋን ለመከላከልና አብሮ ለመኖር እስካሁን የነበረን ልምምድ ይህንን ቫይረስ ለመከላከል የሚሰጠን ተጨማሪ አድቫንቴጅ እንዳለ ሆኖ የመጣው በሽታ እንዳይገለን ካለን ፍራቻ የተነሳ ሙሉ እንቅስቃሴያችን ገድበን የሀገር ኢኮኖሚ ያገር ለውና እና ብዙ ሰዎች በሌላ መንገድ ይሞቱበትን ክፍተት እንዳንፈጥር ጥንቃቄ የተሞላበት ቫይረሱ ማደጋ እንዳያስከትል ከቫይረሱ ፍራቻና ሽሽት ሌላ አደጋም እንዳያጋጥም ጥንቃቄ የተሞላበትና በእውቀት ላይ ተመሰረተ ውሳኔዎች መወሰን አስፈላጊ መሆኑን በነበረን ውይይት ለንግባባ ችለናል።
በማጓጓዣ አገልግሎቶች ላይ ያለውን መጨናነቅ ለመቀነስ የመንግስት አውቶቡሶች ለህዝቡ በነጻ አገልግሎት እንዲሰጡ መወሰኑንም ጠቅላይ ሚኒስትሩ አስተዋውቀዋል። መንግስት ትናንት የብልጽግና ፓርቲ የለገሰውን 100 ሚሊዮን ብር ጨምሮ ከገንዘብ ሚኒስቴር ተጨማሪ በጀት በመመደብ ሳሙና፣ አልኮልና የአፍና የአፍንጫ መሸፈኛዎችን በስፋት እንደሚያሰራጭም ገልጸዋል። ጠቅላይ ሚኒስትሩ የመንግስታቸውን ውሳኔ ይፋ ያደረጉት የኮሮና ወረርሽኝን ለመከላከል ከተቋቋመው ከሚኒስትሮች የተውጣጣ ግብረ ኃይል ጋር ውይይት ካደረጉ በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንድርን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በመቀጠል በአፋር ክልል የተጠናከረ የኮሮና ቫይረስ ቅድመ መከላከል ስራ እየተሰራ መሆኑን የክልሉ የማህበረሰብ ጤና ኢንስቲትዩት አስታውቋል። መስፍን አራጌ ዝርዝር አለው።
በኢንስቲትዩቱ የበሽታዎች የቅድመ ዳሰሳና ማስጠንቀቂያ ባለሙያ አብርሃም ሞታ ለአሜሪካ ድምጽ ሬዲዮ እንዳስረዱት ቫይረሱ በዓለም ዙሪያ መከሰቱን ተከትሎ ወደ ሀገር ቤት ሊገባ ይችላል የሚል ሙያዊ ግምት ስለነበር በክልሉ ርዕሰ መስተዳድር አድር የሚመራና የተለያዩ ተቋማት አባል የሆኑበት ኮሚቴ ተቋቁሟል። ግብረ ኃይልም ተደራጅቷል።
አሁንኛ በዚህ ሰዓት በተለያዩ ቦታዎች ከጋላስ ከጅቡቲ በኩል ኢንትሪ ፖይንቶች አሉ። ጋላፊ 95% የኢትዮጵያ ገቢና ወጪ የሚዋሰንበት ቦታ ነው ያለውና እዚህ ጋር ተያይዞ የካቲት 16 ጀምሮ የስክሪኒንግ ስራ በተጠናክሮ ነው። 6 ባለሙያ ተመድቦ 24 ሰዓት ከዛ ከውጭ ሰዎች በሚገቡበት ጊዜ ስክሪኒንግ ተደርጎ ነው የሚገቡት።
በተለይ አካባቢው ከፍተኛ የውጭ ንግድ ዝውውር የሚደረግበትና ለውጭ ሀገራት አጎራባች በመሆኑ በተለያዩ ኬላዎች ክትትል እየተደረገ ነው። የሰውነት ሙቀታቸው ከተለካው ከ43000 ሰዎች ውስጥ 7 የሚሆኑት የሙቀታቸው መጠን ከፍ ያለ ስለነበር በተለየ ቦታ ክትትል እንደተደረገላቸውም አያይዘው ገልጸዋል።
ካሁን በተደረገው ምርመራ የ7 ሰዎች ቼክ ተደርጎ በሰውነታቸው ሙቀት መለኪያ መጠን ከፍተኛ ሆኖ ተመዝግቦ ወደ ኳራንታይን የገቡ ሰዎች ነበሩ። ከነዚህ ውስጥ 3 ሹፌሮች ደንጉ ፈበር ተብሎ የሚጠራው የቫይረስ የተጠቁ ሆኖ ተገኝቷል።
የምን በሽታ አይነት ነው?
እሱ በማላሪያ አይነት በኢትዮጵያ በድሬዳዋ የተከሰተው በሽታ አይነት ነው። ስለዚህ ጅቡቲም ተመሳሳይ ችግር ላስራ እና በዚህ በሽታ የተጠቁ ሰዎች ሆኖ ተገኝቶ ያው ህክምና ተሰጥቷቸው ተሽሎት ወደ ቤታቸው ሄዷል። ሌሎች ቀሪ 4 ሰዎች ደግሞ ያው ከተወሰነ ደቂቃዎች በኋላ ሰውነታቸው ወደ ኖርማል ሆኖ ስለነበር ወደ ቤታቸው ነው የተሸኙት።
አብዛኞቹ የከባድ መኪና አሽከርካሪዎች ሲሆኑ ከኢትዮጵያውያን በተጨማሪ የጅቡቲ፣ የጀርመን፣ የቻይናና የስዊድን ዜጎች ይገኙበታል። እስካሁን ቫይረሱ ያለበት ሰው እንዳልተገኘ የሚናገሩት አቶ አብርሃም በሽታው ቢከሰት ግን አስፈላጊው ቅድመ ዝግጅት መደረጉን ጠቁመዋል።
በሽታው ቢገኝ እንኳን እነዚህን ሰዎች ምንድን ነው የምናደርጋቸው የሚል ነው። ግዛቢ ማረፊያ ቦታ ወይ ደግሞ ኳራንታይን ኤሪያ ተብሎ ዘላፊ ከዚህ በፊት ጤና ኬላ የነበረው እና አሁን ደግሞ ወደ ጤና ጣቢያ እንዲያድግ ተብሎ የተገነባ ህንፃ ነበረ። አሁን አልሬዲ ለዚህ አገልግሎት ነው 3 ብሎኮች የተገነባ አለ ለዚህ አገልግሎት ነው እና ሙሉ ባልሙያም ተመድቦ እዛ ጋር ሰፖርት ማቴሪያልም ሁሉ ተሟልቶ ሰፖርት የሚያደርጉ ባልሙያዎችም ተመድቦ ሰርቪስ ክፍት ሆኖ ነው ያለው። ከዚህ ጋር ተያይዞ ሙሉ ህክምና ለመስጠት የሚያስችል ተቋም እዛ ስለሌለ ጊዜያዊ ካረፉ በኋላ በሽታ መኖራቸውን ረጋገጥ ወደ ተቋማት ይዞ የሚመጣ አምቡላንስ አለ። በክልል ደረጃ ዱፍቲ ፕሪፌራል ሆስፒታል ነው እንግዲህ ለዚህ ህክምና ሰርቪስ ይሰጣል ተብሎ ተዘጋጅቶ አሁን በክልል ደረጃ ያለው እና እዛ 24 ሰዓት ሬዲ ሆኖ የሚጠብቅ አምቡላንስ አለ።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
Gabina VOA
Shirin Gabina
Belajangul 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 De Gabina De Gabina Belajangul
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከሰማው ትኩሳት ካለው የሚያስለውና የሚያስነጥሰው ከሆነ አባኩን ለከፋ መዘዝ ጊዜና እድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ህክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሱ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ፣ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ዋና ሳሙና አጠገቡ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለስልጣናትና ከታመኑ ምንጮች ብቻ አግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ፣ ኮሮና ቫይረስን አንቺ ማቆም ትችያለሽ።
መስፍንን ለዘገባው እናመሰግናለን። የኮሮና ቫይረስ ስርጭቱን ለመቀነስ እንዲሁም በማህበረሰብ ውስጥ ግርታ የሚፈጥሩ ነገሮችን ለማጥራትና የመከላከሉን ግንዛቤ ለመጨመር በፊልም ሙያ ውስጥ ያሉ ወጣቶች በራሳቸው ተነሳሽነት በተለያዩ ቋንቋዎች በምስል የተደገፈ ቪዲዮ ቀርጸው በነጻ ለማከፋፈል እየሰሩ ይገኛሉ። እነዚህ ወጣቶች ተጽዕኖ ፈጣሪ ናቸው ላላቸው እንዲሁም ደግሞ የተለያየ ቋንቋ ለሚናገሩ በጎ ፈቃደኞች ጥሪ አድርጓል። ከነዚህ ወጣቶች መካከል አንዱ የሆነው ሰሆኒ ስማውን አነጋግረነው ነበር። ሰው መሆን ይህን ቪዲዮ ለመስራት ምን እንዳነሳሳቸው እንዲያስረዳል።
ከመግባቱ በፊት የነበረ ነገር ነበር። ሰው በጣም እርግጠኛ ነበር። ምሳሌ አይ ነገር ጥቁርና ኢትዮጵያ ባክኛ እግዚአብሔር ይጠብቀናል ምናምን የሚሉት እና ደግሞ ከ60 አመት በላይ ያለ ሰው ነው የሚያጠቃው፣ እኛን ምንም ማያረገንም፣ ደግሞ መዳን እንችላለን፣ ቀላል መዘናጋት ነገር ነበር። እና ልክ ኢትዮጵያ ውስጥ ገባ የተባለ ቀን በጣም ፓኒክ አደረገ ሶሳይቲ። አንዳንዱ ማስክ ገዛ፣ አንዳንዱ ደግሞ ማስክ የገዛው ላይ መሳቅ ጀመረ፣ አንዳንዱ ጓንት አደረገ፣ ጓንት ያደረገውን በጣም አካበዳችሁት ማለት ጀመረ። ስለዚህ ነገርየው ትንሽ ግራ የገባው ነገር መሰለን እና አንዳንድ ደግሞ ከዛ በፊት ዝም ብሎ ቻይና የነበሩ ምናምን ጓደኞቻችን ነበሩ ኮረንታይን ውስጥ የነበሩ ለ56 ቀን ለምናምን ሰው እነሱም አንዳንድ ኢንፎርሜሽኖች ነግረውን ስለነበር እሱም የወሰድነው በትክክል የተረዱት አይመስልንም ነገርየው የሚል ነገር ነው ያላቸው። ሰው ከእነሱ ጋር በማውራትም ሪሊ ደግሞ ከደብሊውኤችኦም ጋር ጤና ሚኒስትርም የሚያወጣቸውን ነገሮች በማየት ምን ልናደርግ እንችላለን፣ ይሄን ነገር መቀየር እንችላለን። አሁን ምሳሌ ትንሽ ቁጥሩ እየጨመረ ሲመጣ የሰው መጠንቀቅ መጠን እየጨመረ መጥቷል። ከዚህ በላይም ሊጨምር እንደሚችል ይታሰባል። ቢኮዝ አንዳንድ ሀገር በጣም ትንሽ ነው፣ 1-2 ብሎ ነው የጀመረው። አሁን 7,000-8,000 ሰው ከይዞ የምናይባቸው ሀገሮች። ስለዚህ ዛ ሳይደርስ ማቆም የሚቻል ነገር ከሆነ ለምን በሙያችን የምንችለውን ነገር አናደርግም በሚል ነው ይሄን ነገር ያሰብነው። ስለዚህ የግንዛቤው በጣም ሩቅ ነው። ይሄ እንግዲህ ምንሽ አዲስ አበባ ደግሞ ወደ ገጠሩ ወደ ክፍለ ሀገሩ ደግሞ ሲኬድ የባሰ ነው የሚሆነው ነገር። በጣም ተጠጋግቶ የሚኖር ሶሻሊ በጣም የተገናኘ ህዝብ ስለሆነ ያለን ጉዳቱ በጣም ሊያመዝን ይችላል ብለን ስላሰብን ከአንድ ደቂቃ የማይደርስ አንድ ደቂቃ ከዛም ብዙ የማይዘል አጫጭር ቪዲዮዎችን እየሰራን ግንዛቤ ማስጨበጫ ነገር ነው መስራት ያሰብነው። ወይ ቮለንተሪ ነው መስራት ያሰብነው፣ የራሳችን ተነሳሽነት ነው። ክብረአለም ፋንታ ይባላል አብሮኝ እየሰራ ያለ ጓደኛዬ፣ ከእሱ ጋር የምንሰራው ህብረተሰቡን በተለያየ ቋንቋ በአማርኛ፣ ኦሮምኛ፣ ትግርኛ፣ ሶማሊኛ፣ አፋርኛ፣ ሲዳመኛ፣ ወላይትኛም ባገኘ ናቸው። እንግዲህ ጥሪ ያደረግነው ማህበራዊ ሚዲያ ላይ ፐብሊክ ፊገር የሆኑ ሰዎችን ነው እንዲያግዙ። ከእነሱ ጋር የተወሰኑ አግኝተናል እንደፈለግነው ባይሆንም፣ ግን ዝም ብለው ደግሞ ቋንቋውን የሚያውቁ ሌላም ሰዎች ላገኘን በባገኘ ነው ትንሽ ድራማታይዝም እያደረግን ምናምን ነገሩን መስራት ነው ያሰብነው።
ሰው መሆን ተጽዕኖ ፈጣሪ ከሚባሉት ሰዎች ያሰቡትን ያክል ምላሽ ባያገኙም አሁንም ግን በበጎ ፈቃደኞች ኃይል እየተንቀሳቀሱ መሆናቸውንም ያስረዳል።
አሁን ምሳሌ ትግርኛ የሚያግዘን አግኝተናል። ነጥላውን ታፈረን እኛም የሚያግዘን አግኝተናል። ሳሚጎ ፈቃደ ኦሮምኛም ላይ እንደዚህ ፊልም ሜከሮች ልጆች አግኝተናል። ማለት እንደጠራ ነው እንዳሰብነው ትልልቅ ተጽዕኖ ያሳድራሉ የሚል ብለን ያሰብናቸውን ሰዎች አላገኘንም፣ ወይ አልሰሙም፣ ወይ አላገኘንም። ግን ምንድን ነው ያሰብነው፣ ሌላው ምሳሌ ዩቲዩበሮች ምናምን አሉ፣ ሀሳብ ያለው ሰው ይሄ ነገር እንዲህ ቢቀርብ ይደርሳል ብሎ የሚያስበው ነገር ካለ እሱን ይዞልን ቢመጣ እኛ ፕሮዳክሽኑ ምናምን ሰርተን ለህዝብ እንዲደርስ ማድረግ ነው። ነገር ይው የባለቤትነት ምናም ጉዳይ ራሳችን ነው እንሸፍለው ወጪው ማለት እቃዎች አሉ ካሜራ አለን መብራት አለን እና መቅረጽ የምንፈልገው ነገር ምንቀርጽበት እሱን እንደ ወጪ አናስብም ታለንቶች አሉ ታለንቶቹ ፈቃደኛ ናቸው ክሬቲቭንም እየሰራ ነው አሁን ክብራ ለሚያልኩሽ ቅድም ክብራ ለምፋንታ ከሱ ጋር ክሬቲቭንት ነው ስለ ጣፋው ምንቀርጸው እሱም ገንዘብ ይፈልግ አይደለም እሱ ነው ምንስራው መጀመሪያ ብሎ ይላል ፋይናንሻሊ ብዙም ዲማንድ የምናረገው ነገር የለም እንትንም ኮስትን ቢኖር ራሳችን ተባብረን መሸፈንም እንችላለን ብዙ አይደለም እንድነው እኛ ሶሻል ሚዲያ ነው ያሰብነው ግን ከፈቀዱ ቴሌቪዥኖች በተለይ ይሄ በደም ማስ ሚዲያ ላይ ያሉ ቴሌቪዥን ቻናሎች ቢተባበሩንና ወስደው ኤቭሪዴይ ሰው የሚያቸው ፍሪኩዌንትሊ ቢያሳዩልን ይጠቅመናል ማለት እሱ ለኛም ለሀገርም የሚጠቅም ነገር ስለሆነ ስለዚህ የዲስትሪቢዩሽን ነገር እሱ ያሳስበናል ማለት ከሶሻል ሚዲያ በዘለለ ሶሻል ሚዲያ ላይ ደግሞ የሌሉ ሰዎች ያም እንዲደርስ እሱ ላይ ትብብር ቢደረግልን በጣም ደስ ይለናል። ኮፒራይት ፍሪ ነው።
የኮሮና ቫይረስ ስርጭትን ለመክታት ከፍታችን አደጋ በመጋረጡ ፍቅራችንን የምንገልጸው አንዳችን ለሌላችን በመጠንቀቅ መሆን አለበትም ይላል።
ወንድሜ ነን አቅፌ በመውጣት ምንም ቢክል ያልሆኑ ግን ደግሞ በቅርነት አሁን አምስት ሰው መሆኑ ምናምን ነው አንድ ነበር አምስት ሆኗል ነገ ደግሞ ይዶን ነው ስንት እንደሚሆን ደግሞ ነገሩ በጣም ችላ ያደረገው ይሄ ሚድል ኤጅ ላይ ያለው ሰው አይጎዳም ግን ምንን ረስተናል ይዘን ሄደን አያቶቻችን እናቶቻችን አባቶቻችን ነገር ይሁን መቆጣጠር የማይችል ሰዎች ጋር ሊደርስ እንደሚችል በደንብ አልገባም ግን እሱ ብቻ በቂ አይደለም መጠንቀቅ አለብን።
ሰሞኑን እናመሰግናለን አድማጮች እንግዲህ እነዚህ ማስታወቂያዎች በማህበራዊ ሚዲያ ላይ በሚለቀቁበት ጊዜ በመጋራትና ለሌሎች በማሳየት ተሳትፏቸው እንዲያድርጉ አክሎ ተናግሯል። የደምጣቸው ያላችሁት ከአሜሪካ ድምጽ ሬዲዮ ደናንተ የሚደርሰውን ጋቢና ቪኦኤ ነው። ከዚህ ለመቀጠል ሀብታም ስዩምና ግርማቸው ከበደ በስፖርት ዘገባዎች ይጠብቋችኋል።
ናምሳለን ኤደን በዛሬው የስፖርት መሰናዷችን የኮሮና ቫይረስ ስርጭት በመላ ዓለም ላይ በሚካሄዱ ስፖርታዊ ክንውኖች ላይ እያሳደረ ያለውን ጫና እንመለከታለን። አስቀድሞ የአዲስ አበባው የስፖርት ጉዳዮች ዘጋቢያችን ግርማቸው ከበደ የኮሮና ቫይረስ ስርጭት በኢትዮጵያ የስፖርታዊ ክንውኖች ላይ እያሳደረ ስላለው ጫና የተወሰነውን ያጋራናል። ግርማቸው እንዴት አመሸ?
እንደምን አመሸ አጣሙ? የኢትዮጵያ መንግስት ዛሬ ባወጣው መግለጫ መሰረት የትምህርት ቤቶችን ሲዘጋ የስፖርት ክንውኖችም እንዳይደረጉ ለሁለት ሳምንታት አግዷል። በዚህ የተነሳ ለሚቀጥሉት ሁለት ሳምንታት የኢትዮጵያ የወንዶችና የሴቶች ፕሪሚየር ሊግ አይኖርም፣ የከፍተኛ ሊግና የአንደኛ ሊግ ጨዋታዎችም አይደረጉም ማለት ነው። በሴቶች ፕሪሚየር ሊግ የአንደኛና ሁለተኛ ዲቪዚዮን ጨዋታዎችም አይደረጉም። እነዚህ ሁለት ሳምንታት በርግጥ በተለይ ለወንዶቹ ፕሪሚየር ሊግ የረፍት ጊዜ ሊሆኑ ነበር፣ ምክንያቱም የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ማጣሪያ ኒጀርን በደርሶ መልስ ጨዋታ ይገጥም ስለነበረ ማለት ነው። ሆኖም ባለፈው አርብ የአፍሪካ እግር ኳስ ኮንፌዴሬሽን ባወጣው ውሳኔ መሰረት እነዚህ የአፍሪካ ዋንጫ ማጣሪያ ጨዋታዎች ሙሉ ለሙሉ በመሰረዛቸው ምክንያት ነበር ጨዋታዎቹ ሊቀጥሉ የነበረው የኢትዮጵያ ፕሪሚየር ሊግ ጨዋታዎች። ሆኖም የዛሬውን ውሳኔ ተከትሎ ቢያንስ ለሁለት ሳምንታት ጨዋታዎቹ አይደረጉም፣ በስቴዲየምም ተመልካቾች አይገኙም ማለት ነው። ይሄም አንድ የኮሮና ቫይረስ ስርጭት መስፋፋትን ለመግታት ያገለግላል ማለት ነው። ከዚህ በተጨማሪ ደግሞ በቶጎ ሎሜ የአፍሪካ አገር አቋራጭ ሻምፒዮና ይካሄድ ነበረ። የኢትዮጵያ የአገር አቋራጭ አትሌቲክስ ብሔራዊ ቡድንም ልምምዱን ሲያደርግ ቆይቷል። ሆኖም በዚህ ይሄኛው ውድድርም በመሰረዙ ምክንያት የአትሌቲክስ ብሔራዊ ቡድኑ ወደ ቶጎ አይጓዝም ማለት ነው። ይሄም ሌላ ውድድሩ የተሰረዘ የአትሌቲክስ ስፖርት ሆኗል ማለት ነው። እንግዲህ በአለም አትሌቲክስ ሁለት ትልልቅ ውድድሮችን ከዚህ በፊት ሰርዟል። የዓለም የቤት ውስጥ ሻምፒዮና በቻይና እንዲሁም ደግሞ የዓለም የግማሽ ማራቶን ሻምፒዮና በፖላንድ ሊደረግ ነበር። እነዚህ በአለም አትሌቲክስ የተሰረዙ ናቸው። የአፍሪካ አትሌቲክስ ኮንፌዴሬሽን ደግሞ በአፍሪካ ሊደረግ የነበረውን የአፍሪካ ሀገር አቋራጭ ውድድርን ሰርዟል። ከዚህ ውጪ ደግሞ በትልልቆቹ የማራቶን ውድድሮች በተለይ በመሰረዛቸው ምክንያት ኢትዮጵያውያን አትሌቶች የተወሰኑት ቢያንስ ቢያገኙት የሚችሉትን ገቢ ያጣሉ ማለት ነው። ለምሳሌ በለንደን ማራቶን ቀነኒሳ በቀለ ይሮጥ ነበር የዓለም ክብረ ወሰንን ከኤሊድ ኪፕቾጌ ጋር ተፎካክሮ ለማስበር፣ ነገር ግን አሁን ውድድሩ የማይካሄድ መሆኑ ምናልባት ትልቅ የሚባል ገቢ የሚያሳጣ ይሆናል ማለት ነው። ይህን ደግሞ ኢትዮጵያንም በተዘዋዋሪ የውጭ ምንዛሪ እንደ ሀገር እንዳታገኝ ያደርጋታል ማለት ነው።
የስፖርት አፍቃሪያን ከስፖርት ማዘውተሪያ ቦታዎች እየቀሩ ነው። ስታዲየሞች እየተዘጉ ናቸው። ይሄ ሆነው በዩናይትድ ስቴትስና በሌሎች ሀገሮች የኮሮና ቫይረስ ስርጭትን ለመቆጣጠር ስፖርታዊ ክንውኖችን ጨምሮ የህዝብ ስብሰባዎችን ሀገራት በማገዳቸው ነው። ለአብዛኛው ህዝብ ይሄ ከጭንቀት ለማምለጥ ኢምንት መንገድ ነው ይላሉ ያስተውሉት ተመራማሪው ሳሙኤል ቫይዘር። ስፖርትም ሆነ ሌላ ትኩረታችንን የሚሰርቅ ክንውን ከአስጨናቂ ጊዜ አእምሮአችንን እንድናርቅ ያስፈልጉናል። ራሳችንን ከማህበራዊ መገናኛዎች ማራቅ፣ ከምንወዳቸው ሰዎች ጋር ጊዜያችንን ማሳለፍ ያስፈልገናል። ራሳችንን በሚያዝናኑ እንቅስቃሴዎች ውስጥ ማሳተፍም ይኖርብናል ነው ያሉት። ስፖርታዊ ክንውኖችን መሰረዝ ስፖርትን ለመዝናኛ ከጭንቀት ማምለጫና ራስን ማደሻ በሚጠቀሙ አፍቃሪያን ዘንድ የሚፈጠረውን ስነ ልቦናዊ ጫና በቁጥር ማስቀመጥ ይከብዳል። ኮናርድ ዌክ የስፖርት መረጃ ተንታኝ ናቸው። የቢሮ ሰራተኞችን፣ በቡና ቤት ውስጥ የሚታደሙ ሰዎችን፣ በጎዳና ላይ የማይተዋወቁ ሰዎችን ሳይቀር ስፖርት ያስተሳስራል። ስለሆነም በዚህ ጥንቅት ሰዓት ስፖርታዊ ክንዋኔዎችን ማገድ እርግጥ ነው የማይገመት ጫና ያሳድራል ነው ያሉት። ትላልቅ ስፖርታዊ ክንውኖችን የሚያስተናግዱ ሀገራትና ህዝቦች ክንውኖቹ በመቅረታቸው ከትኬት ሽያጭ፣ ከቱሪዝምና ስፖንሰር ክፍያዎች ሊያገኙት የሚገባው ገቢ በመቅረቱ ለሚጠብቃቸው ኢኮኖሚያዊ ክስረት ራሳቸውን እያዘጋጁም ነው። ኮናርድ ዌክ በድጋሚ በ2012 የአውሮፓውያን አቆጣጠር የተደረገው የለንደን ኦሎምፒክ ወደ 70,000 የሚጠጉ ጎብኚዎችን ወደ እንግሊዝ አምጥቷል። 8.2 ሚሊዮን ትኬቶች ተሽጠውበታል። ከዚህ ነጥብ አንጻር በአዘጋጅ ሀገራት ኢኮኖሚ ላይ ከፍተኛ ጫና ይፈጥራል። ጃፓን ቀጣዩን የኦሎምፒክ ጨዋታ የማስተናገድ ድሏ አጣያቂ በሆነበት በአሁኑ ሰዓት ሀገሪቱ ለኪሳራ መዘጋጀት አለባት ይላሉ ኮናርድ። ከኦሎምፒክ ስፍራዎች እስከ ኮሌጅና ከፍተኛ ሁለተኛ ደረጃ ትምህርት ቤት የስፖርት ማዘውተሪያዎች ክንውኖችን መሰረዛቸው ለአስተናጋጁ ማህበረሰብና በክንውኖቹ ላይ መሰረት ያደረጉ አናሳ የንግድ ተቋማትን ለኢኮኖሚያዊ ጫና መዳረጉ አይቀሬ ነውም ብለዋል። ሆኖም እንዲህ ያለው የክንውኖች መቋረጥ ሙሉ በሙሉ መጥፎ ላይሆን ይችላል። ይህን የሚሉት ሳሙኤል ቫይሰር ናቸው። ነባር ክንውኖችን ማቀዝቀዝ፣ ማቋረጥ፣ ብዙ አለመስራት፣ ከቤተሰብና ከወዳጅ ጋር ጊዜን ማሳለፍ፣ የተራዘመበት ሰንበትን ማስተናገድ አልፎ አልፎ የሚገኝ መልካም ነገር ነው። በአብሮነት በቤተሰባዊ ትስስርና በሁለንተናዊ ደህንነታችን ላይ መልካም ውጤቶችን ያመጣል ነው ያሉት። ዘገባው የአርዴታ ዶሌራ ነው። አጥሮም የቀረበ ነው። ኤደን፣ ለዛሬው የጋቢና ስፖርት ያዝናቸው ጥንቅሮች እነዚህ ናቸው። ወደ አንቺ እንመለስ።
አድማጮች፣ ለዛሬ ያዝንላችሁን እዚህ ላይ ጨርሰን እንሰናበታችሁ ነው። ምሽቱን ሳስተናግዳችሁ የቆየሁት ኤደን ገረመው ነበርኩ። ከአቀናባሪያችን ኤልያስ አስማረጋ። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ @ቪኦኤአምሃሪክ፣ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አድርሱ። gabinavi@vioenews.com የኢሜል አድራሻችንን ተጠቀሙ። ጋቢናቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። እናመሰግናለን። መልካም ምሽት።
Never time to achieve, I don't know. It is perfect. Radio Yosuyan, Okatan, Stagger.